ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 18 2014 ዓ ም ምሽት ዝግጅታችን ጀመረ። ታጣቂዎቻቸውን ከአፋር ሙሉ ለሙሉ ማስወጣታቸውን ትግራይን እያስተዳደሩ ያሉት ባለስልጣናት ቢያስታውቁም የፌዴራል መንግስትና የክልሉ ባለስልጣናት አስተባብለዋል።
ከሳምንታት በፊት ጀምሮ የመውጣት ቅድም ስለነበረን ቀስ በቀስ ከሁሉም የአፋር ቦታዎች ተሰራጭተዋል።
ሙሉ በሙሉ የወጡት ከአንድ ወረዳ ረብቲ ከሚባል ቦታ ነው የወጡት። ከዛ ውጭ ግን በሌሎች ወረዳዎች አሁንም ለኮሪደሩ የጸጥታ ስጋት በሆኑ አካባቢዎች ሰፍረው ይገኛሉ።
የትግራይ የውጭ ግንኙነት ጽህፈት ቤት ከፍተኛ ባለስልጣን መሆናቸው የተነገረው ፕሮፌሰር ክንደያ ገብረ ህይወትና የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው ዶክተር ለገሰ ቱሉን የሰማችሁት። ሙሉ ዘገባው በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ሰለሞን አባተ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። እኛም አብረናችሁን ቆያለን፣ እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታየ ነኝ። ባለፈው ሳምንት መጨረሻ በሱዳን ምዕራብ ዳርፉር ግዛት ተዘዋውረው በሚኖሩ አረቦችና በአካባቢው አርሶ አደሮች መካከል ተካሂዶ ከ200 በላይ ሰዎች የተገደሉበት ግጭት ወደ ክፍለ ግዛቷ ዋና ከተማ አልገኒና ተዛምቷል። ግጭቱ መባባሱን የተባበሩት መንግስታት ድርጅት አውግዟል። ብጥብጡ የተቀሰቀሰው ኪሪንካ በምትባል ከተማ አቅራቢያ የሁለት አረቦች አስከሬኖች ከተገኙ በኋላ ነው። በዘገባዎች መሰረት ግጭቱን ተከትሎ 201 አስከሬኖች በየጎዳናው ላይ ተገኝተዋል። ቁጥሩ ማሻቀቡ እንደማይቀር ነው የምዕራብ ዳርፉር ሰብአዊ እርዳታ ባለስልጣን የገለጹት። ብዛት ያላቸው ነዋሪዎች ቤታቸው ውስጥ እንዳሉ ተገለዋል ብለዋል ባለስልጣኑ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ግጭቱን አጥብቀው አውግዘዋል። ማሊ ውስጥ የሚንቀሳቀስ አንድ ጽንፈኛ ቡድን ሩሲያዊ ቅጥር ተዋጊ አግቻለሁ ሲል ተናገረ። ከአልቃይዳ ጋር ግንኙነት ያለው የማሊው ጽንፈኛ ቡድን የሩሲያው ቫግነር ግሩፕ ቅጥረኛ ተዋጊ ይዣለሁ ነው ያለው። ቡድኑ በአረብኛ ባወጣው መግለጫ ወንጀለኛ ሲል የጠራውን አንድ ሩሲያዊ ተዋጊ ይዣለሁ ያለ ሲሆን በፈረንሳይኛ መግለጫው ደግሞ ከአንድ በላይ ሩሲያዊ ተዋጊ ይዘናል ብሏል። የቫግነር ተዋጊዎች ማሊ ሞራ መንደር ውስጥ ጥቃት ከፍተው በመቶዎች የተቆጠሩ ሰዎች ገለዋል ሲልም ቡድኑ ከሷል። የማሊ መንግስት በሊቢያ፣ ሶሪያና ማዕከላዊ አፍሪካ ሪፐብሊክ ጨምሮ በተለያዩ ሀገሮች ሩሲያውያን ቅጥር ተዋጊዎችን ካሰማራው የግል የሩሲያ ወታደራዊ ኩባንያ ጋር ግንኙነት ያለው መሆኑን በርካታ ሀገሮች ገልጸው ያወገዙ ሲሆን፣ የማሊ መንግስት ግን ግንኙነቴ ከሩሲያውያን አሰልጣኞች ጋር ብቻ ነው በማለት ሲያስተባብል ቆይቷል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ የደቡብ አፍሪካ አቻቸውን አነጋግረዋል። የዋይት ሀውስ የብሔራዊ ጸጥታ አማካሪው ጄክ ሰለቨን እና የደቡብ አፍሪካ የብሔራዊ ጸጥታ አማካሪ ሲድኒ ሙፋማዲን ትናንት ሰኞ መነጋገራቸውን ከዋይት ሀውስ ቤተ መንግስት የወጣው መግለጫ አመልክቷል። ፕሬዚደንት ጆ ባይደን እና ፕሬዚደንት ሲሪል ራማፎሳ የሀገሮቻቸውን ግንኙነት ለማጠናከር ያላቸውን ቁርጠኝነት ሚስተር ሰለቨን እና ሚስተር ሙፋማዲ በድጋሚ ማረጋገጣቸውን መግለጫው አያይዞ አመልክቷል። በቅርቡ በኳዙሉ ናታል ክፍለ ግዛት በደረሰው ህይወት ያጠፋ የጎርፍ አደጋ ለተጎዳው የደቡብ አፍሪካ ህዝብና መንግስት ዩናይትድ ስቴትስ ድጋፍ እንደምትሰጥ ሰለቨን ቃል ገብተውላቸዋል። የዩክሬንን ቀውስ በሚመለከት ዩናይትድ ስቴትስ ከደቡብ አፍሪካ ጋር በቅርበት ለመስራት ዝግጁነቷን እንደምትቀጥልም አጽንኦት ሰጥተው ገልጸውላቸዋል። በተጨማሪም በንግድ፣ በጤና ጥበቃ ስርዓትና ደህንነት እንዲሁም በአየር ንብረት ለውጥ ዘርፎች አጋርነታችንን ለማጎልበት እንዲሁም ደቡብ አፍሪካ በመታደርጋቸው ጸረ ሽብርተኛና በክልላዊ ጸጥታ ረገድ በመታደርገው ጥረት ዩናይትድ ስቴትስ ድጋፍ መስጠቷን ተቀጥላለች ሲሉ የብሔራዊ ጸጥታ አማካሪው ጄክ ሰልቨን አረጋግጠውላቸዋል። የሩሲያ የዩክሬን ወረራ በአስቸኳይ መቆም እንዳለበት ያሰመሩበት ሚስተር ሰልቨንና የደቡብ አፍሪካ አቻቸው ሲድኒ ሙፋማዲ ወረራው በአፍሪካ የአቅርቦት ሰንሰለት፣ የሸቀጥ ዋጋና የምግብ ዋስትና ላይ ያደረሰውን ጉዳት በሚመለከት የመፍትሄ ሐሳቦችን እንደተለዋወጡ መግለጫው አመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ዩክሬንን የሚመለከት ወታደራዊ ጉባኤ በማስተናገድ ላይ ነች። የሩሲያ ፕሬዝደንት ቭላዲሚር ፑቲን ዓለም በጠቅላላ እንደዚህ በፍጥነትና በእርግጠኝነት ከዩክሬን ጎን ይቆማል ብለው ፈጽሞ አልጠበቁም ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ተናግረዋል። የመከላከያ ሚኒስትሩ ሎይድ ኦስተን ይህን የተናገሩት ለዩክሬን የሚደረገውን የጸጥታ ድጋፍ ለማቀናጀት ዩናይትድ ስቴትስ ጀርመን ላይ በጠራችው ጉባኤ መክፈቻ ላይ ነው። ሎይድ ኦስተን በራምሽታይን የአየር ኃይል ሰፈር ከ40 የሚበልጡ ሀገሮች በተካፈሉበት ጉባኤ መክፈቻ ንግግራቸው የጉባኤው ዓላማ ዩክሬን ሩሲያ በከፈተችባት ኢፍትሃዊ ወረራ እንድታሸንፍና በመቀጠልም የነገውን ፈተና እንድትወጣ ለማስቻል ነው ብለዋል። ጉባኤው የተጠራው የዩናይትድ ስቴትሱ የመከላከያ ሚኒስትር ኦስተንና የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኪቭ ያደረጉትን ጉብኝት ተከትሎ ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ኔቶ በተዘዋዋሪ ከሩሲያ ጋር ጦርነት ገጥሟል ብለው ግጭቱ ወደ ሶስተኛ የዓለም ጦርነት ሊያመራ ይችላል ሲሉ ተናግረዋል። ይህንኑ ተከትሎ የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ በበኩላቸው በትዊተር ገጻቸው ባወጡት ጽሑፍ ሩሲያ ዓለም ዩክሬንን እንዳይደግፍ የማስፈራራት ተስፋዋ አክትሞባታል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዛሬ ሞስኮ ላይ ከውጭ ጉዳይ ሚኒስትሩ ላቭሮቭ ጋር ውይይታቸውን ሲጀምሩ በሰጡት ቃል ሩሲያና ዩናይትድ ስቴትስ ዩክሬን ውስጥ እየሆነ ያለውን በተለያየ መንገድ የሚተረጉሙት ሆኖ ሳለ ያም ቢሆን ጦርነቱ በአፋጣኝ እንዲቆምና የህዝብ ስቃይ እንዲያበቃ አሁንም ቢሆን ትርጉም ያለው ንግግር ማድረግ ይቻላል ብለዋል። ዋና ጸሐፊው ከፕሬዝደንት ፑቲንም ጋር ይነጋገራሉ ተብሏል። ኢራን በተቋረጠው የቪየናው ድርድር አስቸኳይ ስብሰባ እንዲጠራ ጠየቀች። የተሰናከለውን የኒውክሌር መርሃ ግብሯን የሚመለከተውን ውል ለማንሰራራት እንዲቻል ቪየና ላይ ሲካሄድ በቆየው ንግግር በተቻለ ፍጥነት አዲስ ስብሰባ እንዲጠራ ነው ኢራን የጠየቀችው። ከአንድ ዓመት በፊት ቪየና ላይ የተጀመረው ንግግር ዩናይትድ ስቴትስ ወደ ስምምነቱ በመመለስ ማዕቀቦቹን እንድታነሳና ኢራንም በውሉ የገባችውን ቃል እንድታከብር ለማድረግ የታለመ ነው። ይህ በእንዲህ እንዳለ ኢራን ከክልሉ ተቀናቃኟ ከሳውዲ አረቢያ ጋር ያካሄደችው ንግግር ተስፋ ሰጪ ነበር ስትል አድናቆት ሰጥታለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሳኢድ ሀቲብ ዛዴ እንዲህ ብለዋል።
አዎንታዊ ውይይት ነበር። በታሰቡት ማዕቀፎች ዙሪያ በደንብ ትኩረት ተሰጥቶ ውይይት ተደርጓል። በከፍተኛ የፖለቲካ ባለስልጣናት ደረጃ ውይይት ቢደረግበት በተለያዩ ዘርፎች ፈጣን እርምጃ ለማስመዝገብ ይችላል ብለን እንገምታለን።
ዲፕሎማሲያዊ ግንኙነታቸውን እንደ አውሮፓውያን አቆጣጠር በ2016 ያቋረጡት ቴህራንና ሪያድ ባለፈው ዓመት ኢራቅ ላይ 4 ዙር ንግግር ማካሄዳቸው ሲታወስ 5ኛውን ባለፈው ሐሙስ አካሂደዋል። የሰሜን ኮሪያ መሪ ኪም ጆንግ ኡን የሀገራቸውን የኒውክሌር ኃይል በተቻለን ፍጥነት እናጠናክረዋለን ሲሉ ተናገሩ። ኡን ይህን ያሉት የፒዮንግያንግን ከምንጊዜውም ብዛት ያለው ሚሳኤል በማሳየት ትናንት ሌሊት ላይ በተካሄደ ወታደራዊ ትዕይንት ላይ መሆኑ ታውቋል። የተላለቀ የጦር መሳሪያዎች ሙከራዎችን በብዛት በማካሄድ በአካባቢው ውጥረቱን ያባባሱ ያሉት የሰሜን ኮሪያው መሪ በወታደራዊ ትዕይንቱ ላይ ባደረጉት ንግግር ሰሜን ኮሪያን በጦር ገጥማለሁ የሚል ሀገር ይወድማል ማለታቸው ተጠቅሷል። በመጨረሻም በቻይና መዲና ቤጂንግ የኮቪድ-19 ምርመራ ዘመቻ ተጀምሯል። ከ21 ሚሊዮኑ የከተማይቱ ነዋሪዎች የሚበዙት የሚመረመሩ ሲሆን ከተማይቱ እንደ ሻንግሃይ ሁሉ በጥብቅ ልትዘጋ ነው የሚል ፍርሃት ተቀስቅሷል። ባለፈው ሳምንት 10 ታዳጊ ተማሪዎች ኮሮና ቫይረስ ከተገኘባቸው በኋላ ከትናንት ጀምረው ነዋሪዎች ከተማይቱ መዘጋቷ ነው በሚል ፍርሃት በየገበያው መሯሯጥ ጀምረዋል። በመዲናይቱ እስካሁን በኮሮና ቫይረስ መያዛቸው የተረጋገጠው 70 ሰዎች ብቻ መሆናቸው ተነግሯል። ሻንግሃይ ደግሞ ዛሬ ከ10 ሺህ በላይ ተያዦች መገኘታቸውንና ቢያንስ 15 ሰዎች በበሽታው ሳቢያ መሞታቸውን አስታውቃለች። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጂት ታየን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ሚያዝያ 18 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ ራዲዮ እየተከታተላችሁት ያላችሁት።
የወለድ መጠን እና የማበደሪያ የወለድ መጠን በከፍተኛ ደረጃ ከገበያ ጋር የማይሄዱ ስለሆነ በከፍተኛ ደረጃ ተጽዕኖ አሳድረዋል ምርትና ምርታማነት ላይ።
የሰማችኋቸው በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የምርምርና ፖሊሲ ትንተና ዳይሬክተር እንዲሁም የምጣኔ ሀብት ተመራማሪ የሆኑትን ዶክተር ደግዬ ጎሹን ነው። በሁለተኛው አጋማሽ በሚኖረን የንግድና ምጣኔ ሀብት ዝግጅታችን ይመለሳሉ። ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እናልፋለን። ኃይሎቻቸውን ከአፋር ክልል ሙሉ በሙሉ ማስወጣታቸውን ትግራይን እያስተዳደሩ ያሉት ባለስልጣናት አስታውቀዋል። የክልሉ የውጭ ግንኙነት ጽህፈት ቤት ከፍተኛ ባለስልጣን እንደሆኑ የተነገረውን ፕሮፌሰር ክንደያ ገብረ ህይወትን ያነጋገረው ሙሉጌታ ጽብሃ ከመቀሌ ተከታዩን ልኳል።
ካለፈው ጥር ወር ጀምሮ የትግራይ ኃይሎች ተቆጣጥረውት ከነበረ የአፋር ክልል ወረዳዎች ለቀው መውጣታቸው ነው የትግራይ ክልል የውጭ ግንኙነት ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንደያ ገብረህይወት የገለጹት።
አሁን በቅርቡ የትግራይ ሰራዊት ከአፋር ወጥቷል። ያው እንግዲህ ሰራዊት ሲወጣ በአንድ ቀን አይደለም የሚወጣው፣ ከሳምንታት በፊት ጀምሮ የመውጣት ቅድም ስለነበረን ቀስ በቀስ ከሁሉም የአፋር ቦታዎች ወጥቷል ሰራዊታችን።
በመቀለ ከተማ አቅራቢያ ትንኮሳ ይፈጸም ስለነበረ ነው ቦታዎቹን ይዘነው የነበር ነው ብለዋል ከፍተኛ አመራሩም።
ስለዚህ ከመጀመሪያውም ወደ አፋርም ወደ አማራም ወደ ሌሎች ቦታዎች እንዲሄድበት ምክንያት ግልጽ ነው። ትግራይ በጸጥታ ችግር ላይ የሚያስገባ ሁኔታ ካለ እንሄዳለን ብለናል። ስለዚህ በዛ መልክ ነው ወደ አፋር የሄድንበት ምክንያት። የኤርትራ ሰራዊት የሚደገፉ የአወል አርባ ሚሊሻዎች፣ እዚህ ቀይ ባህር ታጣቂ የሚባሉ አፋሮች እየመጡ ሲተኩስ ነበረ ወደ መቀሌ። ስለዚህ እነሱን የመጥረግ ሁኔታ አሳክተናል። ካሳካን በኋላ አፋር ላይ የምንቆይበት ምንም ምክንያት የለም። አሁንም ከወጣን በኋላ ተመልሶ ችግር እንፈጥራለን የሚሉ አካላት ካሉ ያው የትግራይ ሰራዊት እንደገና ተመጣጣኝ እርምጃን ይወስዳል።
ሰብአዊ ድጋፍ ወደ ክልሉ በተሟላ መንገድ እንዲገባ ከአጎራባች ክልል የህወሓት ታጣቂዎች ይውጡ ሲል የኢትዮጵያ መንግስት ሲገልጽ ነበር። እንዲሁም የአሜሪካ መንግስት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው የትግራይ ኃይሎች ከኢሪፕቲ መውጣታቸው በበጎ እንደሚያዩት እንዲሁም ተጨማሪ ከቀሩት የአፋር አካባቢዎች እንዲወጡ ጠይቀው ነበር። በጥያቄው መሰረት ነው የወጣችሁት ወይ ተብለው የተጠየቁት ፕሮፌሰር ክንደያም
ሰብአዊ እርዳታና ፖለቲካ ጉዳዮች መለያየት አለባቸው። ለዛም ነው እኛ ዲሰምበር 19 ነው ለሰላም ጥሪ ያቀረብ ከአራት ወር በፊት ማለት ነው። ስለዚህ ከዛ በኋላም የተለያዩ ቦታዎች ከአማራም ከሌሎች ቦታዎችም ስንለቅ ነበር። ከአሜሪካኖች ምክረ ሀሳብ ነው ማለት አንዳንዴ ያው እነዛ እንደዚህ እያሉ እያስቸገሩ ስለሆነ እናንተም ለህዝባቸው ስትሉ አንዳንድ ቦታዎች ብትለቁ ተብሎ እኮ መጀመሪያም ከኤርፕቲም እኮ ለቀናል። የማስተላለፊያ መንገድም ስላለ የእኛ ሀሳብም እኮ ያውቃሉ መጀመሪያም በአንድ ወር ውስጥ ስታገር ያረግ ስራውታችን እንደሚወጣ ይታወቃል። የውጭ መንግስታትም ያቃሉና ያናጽውት ለመስጠት ካልሆነ በስተቀር የትግራይ ስራውት በራሱ እቅድ የሚንቀሳቀስ ነው።
በቅርብ ቀናት ስለገቡ የሰብአዊ እርዳታ የጫኑ ተሽከርካሪዎችም ተከታዩ ብለዋል።
በቅርብ ወደ 74 መኪኖች አይ ቲንክ መንገድ ላይ ወደ 3 ካሚዮን ተበላሽቶ ነበር ማለት ተጠግነውም እነሱም ገብተው ሊሆን ይችላሉ። እንግዲህ ይሄ የምናወራ ያለ ነው ከአራት ወር በላይ በቅርቡ 74 ከዛ በፊትም ወደ 86 አካባቢ በጣም ጥቂት የገቡ መኪኖች ናቸው። ይሄ ካለው ችግር አንጻር ይሄ ነው የሚባል ቁጥር አይደለም። የኛ አሁን እንግዲህ ሲሉ የነበሩት መንገዶች ክፍት ናቸው። አሁን ዋናው ትኩረት የዓለም ትኩረት መሆን ያለበት ቁጥር ላይ አይደለም መሆን ያለበት የሚያስፈልገው እርዳታ ለሚያስፈልጋቸው ወገኖቻችን ሳይቆራረጥ እርዳታ ይደርሳል አይደርስም ነው። ስለዚህ ዋናው ነገር መሆን ያለበት 20 30 40 ወይ 100 እየቆጠሩ ሳይሆን ይታወቃል ምን ያህል እንደሚያስፈልግ ራሳቸው የዩኤን ያስቀምጡት ሐምሌ አካባቢ የተገመተ ማለት 100 በቀን ሲባል ነው። ስለዚህ ባክሎግ ደግሞ ማአት ባክሎግ አለ መሀል ላይ ባለመምጣቱ ደግሞ ችግሮች የተባባሰበት ሁኔታ አለ። ስለዚህ ይህን ግምት ያስገባ ያልተቆራረጠ እርዳታ እንዲገባ ነው እኛ ኤክስፔክት የምናደርገው እንጂ የቁጥሩም እዚህ ግባ የሚባል አይደለም።
ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ይህ በእንዲህ እንዳለ የህወሓት ታጣቂዎች አፋር ውስጥ ይዘዋቸው ከቆዩ አካባቢዎች ሙሉ በሙሉ አልወጡም ሲሉ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊው ዶክተር ለገሰ ቱሉና የአፋር ባለስልጣናት ገልጸዋል። የሮይተርስን ዘገባና ከመንግስቱ ቃል አቀባይ ጋር የተደረገውን ቃለ ምልልስ አቀናጅቶ መስፍን አራጌ ተከታዩን ከደሴ ልኳል።
የህወሓት ቃል አቀባይ ጌታቸው ረዳን ዋቢ ያደረገው ሮይተርስ ኃይሎቹ ተቆጣጥሯቸው ከነበሩት የአፋር አካባቢዎች ሙሉ በሙሉ መልቀቃቸውን ዘግቧል። መልቀቃችን በመጨረሻም በረሃብ እየተጠቃች ወዳለችው ትግራይና እርዳታ ለሚሹ ነዋሪዎቿ የምግብ ተራድኦ በአስቸኳይ እንዲደርስ ያስችላል ማለታቸውን ጠቅሷል። ሮይተርስ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ግን የህወሓት ኃይሎች ተቆጣጥሯቸው ከነበሩት የአፋር አካባቢዎች ሙሉ በሙሉ ተዋል የሚለውን መግለጫ አይቀበሉትም።
እነሱ ያወጡትን መግለጫ ላየውም ግን እንደዛ ብሎ ከሆነ ውሸት ነው። ሙሉ በሙሉ የወጡት ከአንድ ወረዳ ነው። ረብቲ ከሚባል ቦታ ነው የወጡት። ከዛ ውጭ ግን በሌሎች ወረዳዎች አሁንም ለኮሪደሩ የጸጥታ ስጋት በሆኑ አካባቢዎች ሰፍሮ ይገኛሉ። ስለዚህ ወጥተናል የሚለው ነገር የቦታ መቀየር ካልሆነ በቀር ከአፋር ክልል ሙሉ በሙሉ ጠቅልሎ አልወጡም።
በተለይ ወደ ትግራይ ክልል እርዳታ እንዳይደርስ ሆን ተብሎ ተጽዕኖ ተደርጎብናል የሚል ወቀሳና ክስ ያቀርባል ባሉ
ከአፋር ማህበረሰብና አስተዳደር የቀረበው ሀሳብ ትክክል ነው። ምክንያቱም በአካባቢው ላይ የኢትዮጵያ መከላከያ ሰራዊት የለም፣ ያለው የአፋር ሚሊሻ ነው። ይሄ ደግሞ በዋነኛነት በአካባቢ የሚኖር ሰው ነው፣ በራሱ ግዛት በራሱ ክልል የሚኖር የጸጥታ አካል ነው። ያም መንገድ እየዘጉ ያሉት በዋነኛነት የአሸባሪው ቡድን ነው እና ይሄ ሀይል በዋነኛነት እና ባላን ከዛም አለፍ ባሉት ከዚህ ወደዛም ወደዚህኛውም ቀርብ ባሉት ወረዳዎች ላይ እስካሁን ድረስ አሉ እና ሆን ተብሎ ነው ተጽዕኖ የሚደረግብን የሚለው መንገዱን እነሱ ዘግቶ እንዴት ነው ሆን ተብሎ መንገድ እንትን የሚደረገው?
ሮይተርስ አስተያየታቸውን ሰጡኝ ያላቸው የአፋር ክልል ፖሊስ ኮሚሽነር አህመድ ሀሪፍም የህወሓት ኃይሎች ከአብዓላ ከተማ ቢወጡም አሁንም 3 አካባቢዎችን ተቆጣጥረው እንደሚገኙ መናገራቸውን ይፋ አድርጓል። ኮሚሽነሩ አብዓላን ከመቀሌ የሚያገናኘው ዋናው አውራ ጎዳና ጭምር አሁንም በህወሓት ታጣቂዎች ቁጥጥር ስር እንደሚገኝ መግለጻቸውን አክሎ አብራርቷል። በሌላ በኩል ኃይሎቹ ሙሉ በሙሉ ከያዟቸው የአፋር አካባቢዎች መልቀቅ ካልቻሉ ይላሉ ሚኒስትር ዶክተር ለገሰ፣ በተፈለገው መጠን እርዳታውን ወደ ትግራይ ለማድረስ እንቅፋት ይፈጥራል።
በኢትዮጵያ መንግስት በኩል ምንም አይነት የተገደበ እርዳታ አቅርቦት እንዳይኖር ከየትኛውም አይነት ግጭት ነጻ ሆናለሁ ወይም ደግሞ ግጭቶቹን አቆማለሁ ብሎ የኢትዮጵያ መንግስት አሳውቋል። እርዳታ ሰጪ ተቋማት ማቅረብ የሚችሉትን የትኛውንም ያህል በአየርም በየብስም እንዲያቀርቡ ወስኗል። መወሰን ብቻ ሳይሆን ለዚህ ምቹ ሁኔታዎችን እየፈጠረ ነው። ከአፋር ማህበረሰብ ጋር በመወያየት ከክልሉም ጋር በመነጋገር መንገዱ ለእርዳታ እንዲከፈት ተደርጓል። ነገር ግን የተፈናቀሉ ወገኖች አሉ ከአፋር ወረዳዎች። እነሱ አሁን የትግራይ ታጣቂ በቁጥጥር ስር ያደረጋቸው አካባቢዎች በሙሉ በ200 ሺዎች የሚቆጠሩ ክልሉና የአገሪቱ ዜጎች ተፈናቅሏል። እነዚያ ዜጎች ደግሞ ወደ አካባቢያቸው መመለስ ይፈልጋሉ። ሁለተኛ እነሱ የያዟቸው ኪስ ቦታዎች አሉ። እነዚህ ኪስ ቦታዎች የሚኖሩ የአፋር ማህበረሰብ ዜጎች ወገኖቻችን እርዳታ ያገኙ አይደለም። በዚህ ግጭት ይፈጠራሉ ማለት ነው። ከትግራይ ታጣቂ ኃይልና ከአፋር ምሻ ጋር ግጭቶች ይፈጠራሉ እና እርዳታው በተፈላጊ ሁኔታ እንዳይሄድ ይሄ እንቅፋት ሆኗል። ስለዚህ መሆን ያለበት ሙሉ በሙሉ ለቀናል ካሉ መንገዱ የሚሄድበት የአባላን የኮነባን ሌሎችም እነሱ ያዟቸው አካባቢዎች ሙሉ በሙሉ ነፃ ነው መሆን ያለበት።
በአንጻሩ የትግራይ ኃይሎች በቂ የእርዳታ ምግብ በምክንያታዊ የጊዜ ሰሌዳ እስከቀረበ ድረስ የጦርነት ማቆሙን ስምምነት እንደሚያከብሩ መናገራቸውን ሮይተርስ አስነብቧል። የዜና ጣቢያው አያይዞም የመንግስታቱ ማህበር በየቀኑ እርዳታ የጫኑ 100 ተሽከርካሪዎችን ወደ ትግራይ ማስገባት ቢኖርበትም የዛሬ ወር ገደማ ተደረሰ ካለው የተኩስ አቁም ስምምነት ወዲህ 144 ተሽከርካሪዎች ናቸው የገቡት። ይህ እንዲሆን ምክንያት ሆኗል ያለውን ቢሮክራሲና የደህንነት ስጋት የተባበሩት መንግስታት መውቀሱን አስታውሷል ዘገባው። ለችግሩ መንስኤ ናቸው ያሏቸውን የህወሓት ኃይሎች ተጠያቂ የሚያደርጉት ሚኒስትር ዶክተር ለገሰ ግን ኃይሎቹ የዓለም አቀፉን ማህበረሰብ ትኩረት በተዛባ መረጃ ለመሳብ ሆን ብለው እያቀነባበሩት ነው በማለት ይከሳሉ።
ለጦርነት እየተዘጋጁ እንዴት ነው እንደዚህ ለሰላም ህብረተሰቡ የምግብ እርዳታ ይድረስ ብለናል ብሎ ሪፖርትም ሊያደርጉ የሚችሉት? የኢትዮጵያ መንግስት ይሄ አያዋጣም፣ ለህዝቡ የሚያዋጣው ሰላም ነው፣ ህዝቡ ተረጋግቶ ሰላም አግኝቶ መኖር አለበት። መጪው ጊዜውም ክረምት ነው፣ ህዝቡ ማረስ አለበት። እርዳታ ብቻ ለምኖ መኖር አይችልም፣ ረጂዎችም ሁሉ ጊዜ ሊረዱ አይችሉም። ስለዚህ ህዝቡ ሰላም አግኝቶ ማረስ አለበት፣ መዝራት መቻል አለበት። ለዚህ ደግሞ የግጭት ቀጠናዎች ነፃ መሆን አለባቸው።
እንደ ሚኒስትሩ ገለጻ እርዳታውን የሚያሰራጩትም ሆነ ሌሎች ዓለም አቀፍ ማህበረሰብ በአካባቢው ያለውን እውነታ እንዲገነዘቡ ለማድረግ ጥረት እየተደረገ ነው።
ለምሳሌ ወደ 74 የእርዳታ መኪናዎች ነው ሲሄዱ የዓለም አቀፉ ማህበረሰብ ስቲል እነዚህ ቦታዎች የተለቀቁ ስላልሆነ ጫና መደረግ አለበት፣ እርዳታ ጭነው የገቡ መኪኖች ተመልሰው መምጣት አለባቸው እያልን እያሳወቅን ነው። ስለዚህ የዓለም አቀፉ ማህበረሰብም በዚህ ብዥታ የለውም።
የአሜሪካ ድምፅ ተለቀዋል ስለተባሉት የአፋር አካባቢዎች ለማረጋገጥ ያደረገው ጥረት ለጊዜው በስልክ መስመር አለመስራት ምክንያት ባይሳካለትም በዋናው ከተማ ሰመራ አካባቢ ኗሪ ነን ያሉ አስተያየት ሰጪዎች ግን አሁንም የህወሓት ኃይሎች ተቆጣጥሯቸዋል በተባሉ የአፋር አካባቢዎች በተለይም ክልሉን ከትግራይ በሚያዋስኑ ድንበሮችና ዋና መንገዶች ዙሪያ የተኩስ ልውውጥ እንደሚሰማ ጠቁመዋል። ለ16 ወራት ገደማ ዘልቋል በተባለው ጦርነት በበርካታ ሺዎች የሚቆጠሩ ሰዎች ለሞትና ለአካል ጉዳት መዳረጋቸውን፣ ለጾታዊ ጥቃትና ሰብአዊ ጥሰት መጋለጣቸውን፣ ሚሊዮኖች ከቤት ንብረታቸው መፈናቀላቸውን፣ ተቋማት መውደማቸውንና መዘረፋቸውን፣ ከተሞች መሰረተ ልማቶቻቸው ከጥቅም ውጭ መሆናቸውን በተለያዩ ጊዜያት የተደረጉ ጥናቶች ማመልከታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች አሁን በደረሰን ዜና በዛሬው ዕለት በጄኔቭ የተሰበሰቡ ዓለም አቀፍ የረድኤት ድርጅቶች በምስራቅ አፍሪካ 15 ሚሊዮን ሰዎችን ተጠቂ አድርጓል በተባለው ድርቅ ከፍተኛ የምግብ እጥረት ለገጠማቸው የኢትዮጵያ፣ ኬንያና ሶማሊያ ተጎጂዎች 1.4 ቢሊዮን ዶላር ለመለገስ ቃል መግባታቸውን አስታውቀዋል። በ40 ዓመት ውስጥ ከፍተኛው ነው የተባለው በዚህ ድርቅ የተጎዱትን የመርዳቱ ቃል የተገባው ዛሬ ጄኔቭ ላይ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ወይም ኦቻ፣ የአውሮፓ ህብረት የመከላከልና የሰብአዊ እርዳታ ድርጅትና ከሶማሊያ፣ ኬንያና ኢትዮጵያ ከፍተኛ የመንግስት ተወካዮች በተገኙበት በተደረገ ምክክር መሆኑ ተገልጿል። እርዳታው ሰብአዊ ድርጅቶቹ አስቸኳይ የምግብ እርዳታ፣ የጥሬ ገንዘብና የጤና እንክብካቤን ጨምሮ በድርቁ የተጎዱ ከብቶችንም ህይወት ለማቆየት መድኃኒትና የምግብ መኖ እንደሚያቀርቡበት ተነግሯል። በእስካሁኑ ድርቅ 1 ሚሊዮን ሰዎች አካባቢያቸውን ለቀው ሲሰደዱ ወደ 3 ሚሊዮን የሚደርሱ ከብቶች መሞታቸውም ተመልክቷል። አድማጮች እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በ በኢትዮጵያ የዩናይትድ ስቴትስ ጉዳይ አስፈጻሚ አምባሳደር ትሬሲ ጄኮብሰን ከሶማሌ ክልል ባለስልጣናት ጋር ለመነጋገር ጎዴ ይገኛሉ። አምባሳደሯ በዩናይትድ ስቴትስ የሚደገፉ ተቋማትንም ጎብኝተዋል። ከአምባሳደር ጄኮብሰን ጋር የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ የዩኤስኤድ የኢትዮጵያ ልዑክ ምክትል ዳይሬክተር አዳም ሽምዲትም አብሯቸው ሄደዋል። ወደዚያ አብሮ የተጓዘው ገልሞ ዳዊት የአምባሳደር ጄኮብሰንንና የአዳም ሽምዲትን ጉብኝት እየተከታተለ ይገኛል። አሉላ ከበደ ከጥቂት ደቂቃዎች በፊት በስልክ አግኝቶት አጭር ቃለ ምልልስ አድርገዋል። ቀጥሎ ይቀርባል።
ሰላም ገልሞ፣ እንደምን አመሸህ?
እንደምን አለ አሉላ?
ደህና ነኝ፣ አመሰግናለሁ። ገልሞ፣ በኢትዮጵያ የዩናይት ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን እና የዩናይት ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ ምክትል ዲሬክተር አዳም ሽሚት በዛሬው ዕለት ወደ ጎዴ ተጉዘው በድርቅ የተጎዱ አካባቢዎችንና የመጠለያ ጣቢያዎችን ተዘዋውረው ተመልክተዋል። ከልዑካን ቡድኑ ጋር ከተጓዘው የጋዜጠኞች ቡድን አባላት አንዱ ነህና የጉዞውን ዓላማና በዕለቱ የተከናወኑትን ጉዳዮች በመመልከት ብንጀምር፣ የትኞቹን አካባቢዎች ጎበኙ? ምንስ አደረጉ?
እሺ፣ በጣም አመሰግናለሁ። ዛሬ እንግዲህ ያለነውና የተጎበኘው ነገር ጉዳይ አካባቢ ያለው ሁኔታ ነው። እንደምታውቀው የኢትዮጵያ ሶማሌ ክልል በኢትዮጵያ በድርቅ ከተጎዱት አካባቢዎች አንዱና ዋነኛው ነው። በዚህ አካባቢ ደግሞ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የሚባለው ለአካባቢው ነዋሪዎች በተለይ በድርቅ ለተጎዱ ሰዎች ድጋፍን እያደረገ ይገኛል። በኢትዮጵያ የአሜሪካን ኤምባሲ ጉዳይ አስፈጻሚ አምባሳደር ትሬሲ አንጃከብሰን እና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ምክትል ኃላፊ በኢትዮጵያ የሆኑት ሚስተር አዳም ሽሚት የጎበኙት ከድርቅ ጋር በተገናኘ ሁኔታ ጉዳት የደረሰባቸው ሰዎችና ድጋፍ እየተደረገላቸው ያለውን ሁኔታ ነው ተዘዋውረው የጎበኙት። ዛሬ እንግዲህ የጎበኙት አንዱ እዚህ አካባቢ የሚገኘው በድርቅ ምክንያት ከተለያየ አካባቢ ጎዴ አካባቢ ካለው ሶማሌ ክልል ተፈናቅለው በዚህ ግሎ አካባቢ ተጠልሎ ያሉትን ሰዎች ጎብኝተዋል እና እዛም ሄደው ያሉባቸውን ችግሮች አምባሳደር ትሬሲ አንጃከብሰን እና ከእሳቸው ጋር የነበሩ የዩኒሴፍ ተወካዮች እና ሌሎችም ሰዎችን አነጋግረው ችግሮቻቸውን ጠይቀው ምላሽ ሰጥተዋቸዋል።
ክልሉ በከፍተኛ ድርቅ መመታቱን በተለያየ ጊዜም የእርዳታ አቅርቦት ለማሰባሰብ ጥረት ሲደረግ እንደነበረ እናስታውሳለን። ለመሆኑ በስፍራው ተገኝተህ በአካባቢው ያሉትንም ሁኔታዎች ሆነ በመጠለያዎቹ ያለውን ይዞታ እንደተመለከትከው ምን ይመስላል አሁን ያለበት ሁኔታ? በመረጃ ደረጃም ለልዑካን ቡድኑ ከክልሉ ኃላፊዎች የተነገረ ድርቁን አስመልክቶ የቀረበ መረጃ ካለ ብትገልጽልን።
እንግዲህ በተለይ እንዲህ የድርቁ ሁኔታ ትንሽ ገፋ ማድረጉን የምትገነዘበው እዚህ አካባቢ ተገኝተ በድርቁ የተጎዱት ሰዎችን ስታገኝ ነው። ሶማሌ ክልል ወደ 11 የሚሆኑ ዞኖች አሉት። ከ11 ዞን ውስጥ 9 በዚህ ድርቅ ጉዳት ደርሶበት ብዙ ሰዎች እርዳታ የሚፈልጉ ሰው ነው ያሉት አሁን እና እዚህ የሚያገኘውት ነገር ብዙዎች እርዳታ እየተሰጣቸው እንደሆነ ተመልክቻለሁ። እዛ ላይ ደግሞ ዞር ስትመለከት ያሏቸው ከብቶችና የቤት እንስሳት ስለሞቱባቸው አርብቶ አደር አካባቢ ሆኖ ራሱ ብዙውን እንስሳት እዚህ አካባቢ ራሱ አታይ ያሉትም በጣም ኮስ ብለው ነው የምታገኛቸው። እዚህ ጉዳይ ከተማ ያለበት አካባቢ ወጣ ብለ የሆነ ነገር ለመግዛት ስትል ራሱ የነገሮች መወደድን ያን ነገርን ያመለከታል። እና የድርቁ ሁኔታ እዚህ አካባቢ ትንሽ ጫና እየፈጠረ መሆኑን ትገነዘባል።
ገልሞ፣ በድርጊት በተጨባጭ የልዑካን ቡድኑ ያደረገው ወይም ደግሞ ቃል የተገባ ወይንም በእንቅስቃሴ ላይ ያያችሁት ነገር አለ? በከፍተኛ ድርቅ የተጎዳ የገለጽከውን አይነት ብዙዎችም መጠለያ ውስጥ የሚገኙበት እንደመሆኑ እነኚህ የዩናይት ስቴትስ ባለስልጣናት በስፍራው ተገኝተው ያን ሁኔታ ለመቀየር የያዙትን ውጥን ወይንም ያደረጉትን ጥረት የተመለከተ በዚያ ረገድ ያየኸው የምትነግረን ነገር አለ?
አሁን በኢትዮጵያ የአሜሪካን ኤምባሲ ጉዳይ አስፈጻሚ አምባሳደር ትሬሲ አንጃከብሰን ወደ ኢግሎ የሚባለው እኛ ሄድንበት ያልኩ ቦታ ሄደው እዛ ውስጥ የሚኖሩ ሰዎችን አዋርተዋቸው ነበር። አንድ የ99 ዓመት አዛውንት ያሉት ነገር ልንገር፣ የአምባሳደር ትሬሲ አንጃከብሰን ሲናገሩ በኖሯቸው ዓመታት ይህን መሰል ድርቅ አይቶ እንደማያውቁና ያሏቸው ሁሉም ንብረቶች እንዳለቁባቸው ቤተሰቦቻቸውንም የሚደግፉበትን ነገር ከእጃቸው እንደሌላቸው የገለጹላቸው፣ ለዚህም በተለይ ለዓለም አቀፉ ማህበረሰብ ለእነሱ እንዲደርስ ነው ተማጽኗቸውን ለአምባሳደሯ የተናገሩት። አምባሳደር ትሬሲ አንጃከብሰንም እዚህ የመጣ ነው የእናንተን ችግር ለማየት ነው፣ ችግራችሁን አይተናል፣ ተገንዝበናል፣ ከዚህ በኋላ ደግሞ ዓለም አቀፉ ማህበረሰብ ለጥያቄያችሁ በቂ ምላሽ እንዲሰጥ ጥያቄያችን እናደርሳለን የሚል ነገር ነው ያነሱት። እኔም በተቻለ መጠን በመጠለያ ጣቢያ ያሉትን ሰዎች ሄጄ አናግራቸው ነበር። የሚያሳዝን ሁኔታ ከ13-14 ቀናት በእግራቸው ተራምደው ምግብ ለማግኘት ብቻ ወደ ቦታው የመጡ ሰዎችን አግኝቻለሁ እና ይሄ ነገርን በቦታው ተገኝቼ ተገንዝቤያለሁ። አሉላ
መልካም። ገልሞ እንግዲህ ጉብኝቱ እንዳለቀ ማምሻውን ለስርጭት የሚደርስ መረጃ እንድትሰጠን ያገኘን ጊዜ ኖረው በስፍራው ያያቸውን ቀደም ብለህ እንደገለጽክልን ተረጂዎችን አነጋግረህ ያገኘውን ጨምሮ ባለስልጣናቱንም የተናገሯቸውን በቀጣይ ፕሮግራሞቻችን ታደርሰናለህ። ለአሁኑ አመሰግናለሁ። መልካም ምሽት ገልሞ።
አላንተ መልካም ምሽት አሉላ።
በተከታዩ ዘገባችን ደግሞ ወደ አማራ ክልል ነው የምናልፈው። ግጭት ከነበረባቸው የኦሮሚያና የቤኒሻንጉል ጉሙዝ ክልል አካባቢዎች ተሰደው በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኙ ተፈናቃዮች አሁንም በከፋ ችግር ውስጥ መሆናቸውን ተናግረዋል። በመጠለያ ጣቢያ ጥረት በየሰው ቤት ተጠግተውና በጎዳና ላይ እንደሚኖሩ የገለጹት ተፈናቃዮች በተለይ በዝናብ መዝነብ ጋር በተያያዘ ችግራቸው መባባሱን አስረድተዋል። የአማራ ክልል አደጋ መከላከልና የምግብ ዋስትና ኮሚሽነር አቶ ዘላለም ልጃለም ችግሩ መኖሩን አምነው ከኦሮሚያ ክልል ተፈናቅለው የመጡትን ሰላማዊ በሆኑ የኦሮሚያ 13 ዞኖች ለማስፈር ዝግጅት መጠናቀቁን ተናግረዋል። አስቴር ምስጋናው ዝርዝር ዘገባ አላት።
ግጭት ከነበረባቸው የኦሮሚያና ቤኒሻንጉል ጉሙዝ ክልል አካባቢዎች ተሰደው በአማራ ክልል በምዕራብ ጎጃም ዞን ፍኖተ ሰላም ከተማ እንደሚገኙ የተገለጸው ወደ 300,000 የሚጠጉ ተፈናቃዮች ናቸው። ቆይታቸው ግን ጊዜያዊ ማረፊያ እንኳን የሌለበትና ለምግብ ችግር የተጋለጡበት ሆኖ እስካሁን መቀጠሉን ለአሜሪካ ድምጽ ዛሬ ገልጸዋል። ግጭት ካለበት የኦሮሚያ ክልል አካባቢ ተፈናቅለው ወደ ፍኖተ ሰላም ከመጡ ከአመት ከስድስት ወር በላይ ያስቆጠሩት አቶ ስሜ በለጠ ከሁለት ወራት በፊት ለአሜሪካ ድምጽ ሲናገሩ በምግብና በመጠለያ እጦት ችግር እንደገጠማቸው ገልጸው ነበር። ዛሬ በድጋሚ ያነጋገርኳቸው እኚሁ አባት እንዳሉት ችግሮቹ ባሉበት ቀጥለዋል።
እንኳን መጠለያ ሊሰጠንና መብት ሊሰጠን እንዴ ራሱ 15 ኪሎ የምንሰጠው ቁሟል። ምንም የተሰጠ ነገር የለም። አሁንም በየቦታው ተፈናቀው በየቦታው ላይ ያለ መፍትሄ ያገኘ ነገር መጠለያ የሰጠ ብሎ ቢያቀርብ መጠለያም አልተሰጠም። የተሰቀለ ነገር ምንም ነገር የለም።
ሌላው አስተያየት ሰጪ አቶ ይዘንገው አድነው በ2011 ዓ.ም ከቤኒሻንጉል ጉምዝ ክልል እንደመጡ ይናገራሉ። እሳቸውም ታዲያ በአስቸጋሪ ሁኔታ ውስጥ እያለፉ መሆኑን ነው ያብራሩት።
ጊዜያዊ ቀለም የዋ ቤት እያለ ነው። 3 ወር አልፎ 4ኛ ወሩ ነው። ጊዜያዊ ቀለም ተቋርጦብን ያለ መጠለያ ሸራ ነበር። ሸራ ፈረሰብን። አሁን ያው መቼም የንፍ ያለ ምንም ያለ መቼም በዶሩም በምኑም ነው ያለ ነው። አቤት ይልም ተሰሚነትም የለውም። እንደኛ ነው ነው ይዝም ባል ዝናብ እየዘነበ ነው። እንግዲህ ተጋባት አይል እየዘነበ ነው።
የምዕራብ ጎጃም ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ተዋቸው አለማየሁ ችግሩ መኖሩን አምነዋል።
እንዲህ ችግሩ ልክ ነው። ሳኑ ወደ 4 ወር እየሆናቸው ነው። እንግዲህ ከስ እንዲጠቁኝ ለባ ልጆች ሳልፈዙ ነበር አልደረስም። እንግዲህ ባለም ያው ዝም ብለው ነው የዋሉ። በየቤቱ ስላለ ሰው እንዳልሱ ልክ ነው የሚለው ከቤት ክራይ አስወጥተውናል። አሁን መክፈል አልቻልንም። ከኑሮ ውድነቱ ጋር ተጨምሮብናል እና ወደ ነበረበት ተፋታችሁ መልሱን ነው አሁን ላይ ያለው ጥያቄ ማለት ነው። ወደ ክልል ጥያቄ አቅርቡልን።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዘላለም ልጃለም ከኦሮሚያ ክልል ተፈናቅለው የመጡትን በክልሉ ባሉ ሰላማዊ ዞኖች ለመመለስ ዝግጅቱ ተጠናቋል ብለዋል።
የኦሮሚያ ብሔራዊ ክልላዊ መንግስት ተፈናቃዮችን እመልሳለሁ የሚል ኮሚትመንት ነው። የጋራ ኮሚቴ ተደራጅቶ ስራ እየሰራ ያለንበት ሁኔታ ነው ያለው። ስለዚህ በቅርቡ ሰላም በሆነባቸው አካባቢዎች በ13 ዞኖች እነሱም ወደ 30,000 አካባቢ የሚጠጉ ተፈናቃዮችን ለመመለስ ጥረት እየተደረገ ያለበት ሁኔታ ነው ያለን። ነገር ግን አብዛኛው ተፈናቃይ የተፈናቀለበት ወለጋ አካባቢ በመሆኑ ምክንያት 100,000 በላይ ተፈናቃዮች እዛ አካባቢ የመጡ ናቸው። ስለዚህ እሱ ሰላም ስላልሆነ መመለስ የምንችልበት ሁኔታ የለም። ነገር ግን እነዚህ ሰላም የሆኑ 13 ዞኖች ያሉና እነሱ ዞኖች ላይ የዝረዝ ግንኙነትን በማጠናከር የአመራር አመራር ግንኙነትን በማጠናከር ለመመለስ ጥረት እያደረግን ያለንበት ሁኔታ ነው ያለ።
ከቤኒሻንጉል ጉምዝ ክልል ተፈናቅለው የመጡትን በተመለከተ ደግሞ ተከታዩን ብለዋል።
መንግስትም አቅም የረጅ ድርጅቶችን ፍላጎት እየቀነሰ የመጣበት ሁኔታ ነው ያለው እና ከአሁን በፊት ስንረዳ የነበረውን የተረጅ ቁጥር በ30-40% የሚቀንስበት ሁኔታ ይኖራል። ሪሶርስ እጥረት ስላለ ማለት ነው። ስለዚህ ይህንን ለመሸፈን የፈለግነው በህብረተሰቡ የመረዳዳት ባህል፣ በህብረተሰቡ የመደጋገፍ እሴት ከበር ይደረጋል ብለን ነው የምናስበው። አሁን ባለው ሁኔታ እነዚህ ተፈናቃዮች ኦልሞስት የባለፈው ወር ድጋፍ በሪሶርስ ጥረት ምክንያት ያልደረሳቸው አካባቢዎች አሉ። በዚህ ሳምንት ድጋፉ የሚደርስበት ሁኔታ ይኖራል ብለን እናስባለን።
በአማራ ክልል ከሰሜኑ የሀገሪቱ ክፍል ጦርነት ጋር በተያያዘ እና በሌሎች አካባቢዎች በተከሰቱ ግጭቶች ምክንያት ለተፈናቀሉ 11.6 ሚሊዮን በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልግ የክልሉ መንግስት በተደጋጋሚ መግለጹ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ቀጣዩ ዘገባችን ደግሞ ከአማራ ክልል ወደ ድሬዳዋ ይወስደናል። ከድሬዳዋ እስከ ደወሌ ያለውን የኢትዮ ጅቡቲ ምድር ባቡር የትራንስፖርት አገልግሎትና የድርጅቱን ሀብት ተረክቦ ለማስተዳደር እየተዘጋጀ መሆኑን የድሬዳዋ አስተዳደር አስታውቋል። በሚኒስትሮች ምክር ቤት እንዲፈርስ ትዕዛዝ የተላለፈበት የቀድሞ ድርጅት አስተዳደር ዛሬ ድሬዳዋ ካሉ የምድር ባቡር ድርጅት ሰራተኞች ጋር የተወያየ ሲሆን ለሰራተኞቹ ከራሱ በጀት 20% ለበረሃ አበል መክፈል እንደሚጀምርም አስታውቋል። አዲስ አበባና ሌሎችም መስመሩ ከሚያልፍባቸው ከተሞች ያሉ ሰራተኞችን በተመለከተ ግን እስካሁን በይፋ የተባለ ነገር የለም። አዲስ ቸኮል ተጨማሪ አለው።
ትራንስፖርት አገልግሎት ከሚሰጡ የቀድሞ የኢትዮ ጅቡቲ ምድር ባቡር ሰራተኞች ጋር ውይይት አካሂዷል። የሚኒስትሮች ምክር ቤት መጋቢት 24 ቀን ባካሄደው ጉባኤ ነባሩ የኢትዮ ጅቡቲ ምድር ባቡር ድርጅት እንዲፈርስ የወሰነ ሲሆን ባቡሩ አሁንም ድረስ አገልግሎት በሚሰጥበት ከድሬዳዋ እስከ ደወል ያለው መስመርና የድሬዳዋ የባቡር ጥገና ማዕከል ሰራተኞችና የድርጅቱ ይዞታዎች ግን በድሬዳዋ አስተዳደር ስር እንዲሆኑ ተወስኖ ነበር። የድሬዳዋ አስተዳደርም ከሰራተኞች ጋር ውይይት አካሂዷል። በመድረኩ ላይ የከተማዋ ከንቲባ ከድር ጆሃር የምድር ባቡር አገልግሎት ተጠናክሮ እንዲቀጥልና ሁሉም ሰራተኞች በስራቸው ላይ እንዲቀጥሉ እንደሚፈልጉ ነው የተናገሩት።
ከምንም በላይ ድሬዳዋ ሲጠራ ባቡር ነው የሚጠራው። በዛ መሰረት ይሄንን ባቡር ወደ ነበረበት ብቻ ሳይሆን ወደ ተሻለ ደረጃ እንዴት አርግተን እናስቀጥላለን ነው የኛ አቋም። የነበራቸው ሰራተኞችም እንዳሉም እንዲቀጥል ነው።
የሚኒስትሮች ምክር ቤት የኢትዮ ጅቡቲ ምድር ባቡር ድርጅት እንዲፈርስ ሲወስን በኢትዮጵያና ጅቡቲ መካከል 12 ዓመት የሚቀረው ስምምነት የነበረ ሲሆን፣ ይሁንና በጅቡቲ በኩል ስምምነቱ አስቀድሞ ስለተጣሰ በኢትዮጵያ በኩል ይህን እርምጃ ለመውሰድ መነሻ እንደሆነ ነው ከንቲባው የሚናገሩት።
ውል ያለው 12 ዓመት ነበር የሚቀረው፣ ግን አዋጁ የሚፈርሰው በአዋጁ መሰረት ከሁለቱ መንግስት አንዱ ካፈረሰ ውሉ ይፈርሳል ይላል። ቀድሞ ደግሞ የጅቡቲ መንግስት አይታችሁታል፣ ምድር ባቡሩን አፍርሶታል። እዛ አካባቢ ላይ ትምህርት ቤቶችና ሌሎችን አድርጓል። ስለዚህ ውሉ እኛ ሳይሆን ያፈረስነው በፈረሰው ውል መሰረት ማስኬን ነው።
ከነባሩ የኢትዮ ጅቡቲ ምድር ባቡር ድርጅት ሰራተኞች ውስጥ አብዛኞቹ በድሬዳዋ የሚኖሩ ሲሆኑ በአዲስ አበባና ከአዲስ አበባ እስከ አዋሽና ድሬዳዋ ባቡሩ በሚያልፍባቸው ከተሞች ያሉ ሰራተኞች ዕጣ ፈንታ ግን እስካሁን የታወቀ እንዳልሆነና የመንግስት ምላሽ እየጠበቁ እንደሆነ በድርጅቱ በስራ ኃላፊነት ደረጃ ሲያገለግሉ መቆየታቸውን የገለጹት አቶ ኃይለ ኢየሱስ አዳሙ ይናገራሉ።
እኔ አቶ ኃይለ ኢየሱስ ደምሶ እባላለሁኝ። የኢትዮጵያና ጅቡቲ ምድር ባቡር ድርጅት የአስተዳደር መምሪያ ኃላፊ ነኝ። ያው እንግዲህ የወጣው ለእኛ የደረሰ ለድርጅቱ የደረሰው ደብዳቤ ከገንዘብ ሚኒስቴር ነው። ደብዳቤ የተጻፈልን ውሳኔው የተወሰነ በሚኒስትሮች ምክር ቤት አማካኝነት ነው እና በደብዳቤ ላይ እንደተገለጸው ድሬዳዋ ላይ ከድሬዳዋ እስከ ደወሌ ድረስ ያለው የባቡር ኦፕሬሽን እንዲቀጥልና ሀብትና ንብረቱን እንዲሁም ቋሚ ሰራተኞችን ተረክቦ የድሬዳዋ መስተዳደር እንዲያስተዳድር ነው የሚለው መመሪያው። ሌላው አዲስ አበባ ላይ ከአዲስ አበባ እስከ ድሬዳዋ ድረስ ባለው መስመር ላይ የሚገኙ የድርጅቱ ሀብትና ንብረት በዚሁ ክልል ላሉ ለከተማ መስተዳድሮች ተላልፏል ነው የተባለ። ስለዚህ ሀብትና ንብረቱ ላይ ምንም ጥያቄ የለውም። ከዛ ውጭ ግን አዲስ አበባ ላይ ወደ 8 የሚጠጉ ቋሚ ሰራተኞች አሉ፣ እንዲሁም 57 የሚጠጉ ጊዜያዊ ወይም ኮንትራት ሰራተኞች አሉ። በደምብ ወደ 65 ሰራተኞች አሉ። እነዚህ ሰራተኞች በተመለከተ በግልጽ የተሰጠ መመሪያ የለም። እሱን እየተጠባበቅን ያለው ነው። እንዲሁም ሌሎች አፈጻጸሞች አሉ። እነዛም ዝርዝር መመሪያና እንዲሁም ከገንዘብ ሚኒስቴር ከኮሚቴ ተውጣጦ ይመጣል፣ ርክክር ይፈጸማል በተባለው መሰረት እየጠበቅን ያለ ነው።
119 ዓመታት ያሳለፈው የኢትዮ ጅቡቲ ምድር ባቡር ድሬዳዋን ጨምሮ ለበርካታ ከተሞች መመስረት መንስኤ ሲሆን የድርጅቱ የጥገና ማዕከል በድሬዳዋ መገኘቱ አብዛኛው የድርጅቱ ሰራተኞች መኖሪያ በድሬዳዋ እንዲሆን አድርጎታል። የሚኒስትሮች ምክር ቤት ውሳኔ ከታወቀ በኋላ ውሳኔው ለድርጅቱና ለሰራተኞች ጠቃሚ ይሁን አይሁን እርግጠኛ እንዳልነበሩ የሚናገሩት ሰራተኞቹ የድሬዳዋ አስተዳደር አመራሮች መጥተው ሲያወያዩቸውም አሉ ያሏቸውን ጥያቄዎች አንስተዋል።
ስሜ ኡስማኤል አብዱላይ እባላለሁ። እዚህ ድርጅት ረጅም ጊዜ ሰራተኛ ነኝ። ይሄ ድርጅት ይሄን ሁሉ እድሜ ሲቆጥር የበረሃ አበል የሚባል አለ። በድሬዳዋ ሰራተኛ የማይከፈለው ሰራተኛ የለም። እዚህ ግቢ ውስጥ ብቻ ግን በረሃ እንደሌለ ማንም ለሰራተኛ የበረሃ አበል ቀርቶ በሌላም ነገር ከሰራተኛ እኩል ተንቀሳቀሰን አናውቅም።
አስተዳደሩ ለሰራተኞች ከግንቦት ጀምሮ የደሞዛቸውን 20% እና የበራበል እንደሚከፍል ከንቲባ ከድርጅቱ አስታውቀዋል።
ጠብቅ በገባነው ቃል መሰረት ሰራተኞቻችን እናስተዳድራም ብለን ስለወሰን ፋይናንስና ኢኮኖሚ ልማት ቢሮም እዚህ አለ፣ ሌሎችም እዚህ ስላሉ 20%ን ከግንቦት አንድ ጨምረንላቸዋል።
የኢትዮ ጅቡቲ ምድር ባቡር ድርጅት ከትራንስፖርት አገልግሎቱ ባሻገር በድሬዳዋ ከተማ የራሱ ሆስፒታል ያለው ሲሆን ሆስፒታሉም ከነ ሰራተኞች በአስተዳደሩ ስር ሆኖ ከመደበኛ ሆስፒታል አገልግሎቱ ባሻገር የኩላሊት እጥበት ሕክምና በቅናሽ የሚሰጥበት ማዕከል እንደሚሆን ከንቲባ ከድር ተናግረዋል። የድሬዳዋ መሰረት በሆነው ከዚራ ያሉ ቤቶችና የመሬት ይዞታዎች አብዛኞቹ የምድር ባቡር ሲሆኑ አስተዳደሩም ይዞታዎችን የመውሰድ ፍላጎት እንደሌለው የከተማ ምክትል ከንቲባና አዲስ የተሾመው የምድር ባቡር ቦርድ ሰብሳቢው አቶ አርቢቡ ተናግረዋል።
የተቋሙን አሰራር ስንፈትሽ ሶስት ስራ ነው ያለው። አንደኛው ከደወሌ እስከ ድሬዳዋ ያለው የባቡር አገልግሎት ነው፣ የጭነት እና የትራንስፖርት። ሁለተኛ ደግሞ የሚያስተዳድራቸው ቤቶች አሉ፣ ያው ግማሹ አብዛኛው ሰራተኛ የሚኖርበት። ሶስተኛ ደግሞ የሆስፒታሉ ጉዳይ ነው። እነዚህ ናቸው እና ያው አብዛኛው ጎላ ብላ የምትቀርበው ቤቶቹ ያረፉበት መሬት አስተዳደሩ ላያችን ላይ ሊቸበችም ነው የሚሉም አሉ፣ በፌስቡክ ማለት ነው። እኛ በቂ መሬት አለን፣ እሱ አይደለም እኛ የፈለግ ነው። የድሬዳዋ መሰረትን የድሬዳዋ መሰራረት ምንጭን በእኛ ትውልድ ይዘን ማስተዳደር አለብን የሚል ነው አቋማችን።
አቶ ሀርቢ አያይዞን በቅርቡ የድርጅቱን የሁለት ወር፣ የአንድ ዓመት፣ የአምስት ዓመትና የአስር ዓመት መሪ ቅድ እንዲዘጋጅ እንደሚያደርጉ በተጠቀሰው ጊዜም እስከ ደወሌ ብቻ ሳይሆን እስከ ሜሶ ድረስ አገልግሎት እንዲጀምር እንደሚደረግ ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አሁን ደግሞ ከሀገር ውስጥ ዜናዎች ወጣ ብለን የዩክሬን ጦርነት እያደረሰ ያለውን ተጽዕኖ እንመለከታለን። በዓለም ትልቁ የስንዴ አምራች አገር በሆነችው ዩክሬን የተካሄደው የሩሲያ ወረራ ከዩክሬን ስንዴ በሚያስመጡ እንደ ዚምባብዌ ባሉ ሀገሮች ላይ የዳቦ ዋጋ ከፍተኛ ጭማሪ አስከትሏል። ዘ ግሪን ሚለር አሶሲሽን ኦፍ ዚምባብዌ የተባለው ድርጅት ምርቷን እንዳታጓጉዝ የተገደደችው ዩክሬን አገልግሎቷን በማቋረጧ በሀገሪቱ የዳቦ እጥረት እንዲፈጠር ያደርጋል ሲል አስጠንቅቋል። ዘገባው የኮሎምበስ ሁነኛ ነው። ደረጀ ደስታ እንደሚከተል ያቀርበዋል።
ክርስቲና በዚምባብዌ የተከሰተው የዋጋ ውድነት ከነካቸው ሰዎች አንዷ ናቸው። በእሳቸው ስር ለሚተዳደሩት አራት ሰዎች በወር $250 በሆነ ደሞዛቸው ዳቦ መግዛት አልቻሉም። ምክንያቱም የዳቦ ዋጋ አሁን $2 ገብቷል። ክርስቲና ለቤተሰባቸው ቤት ውስጥ ምንም ያልገባበት እጅግ የቀጠነ ገንፎ በቀን 3 ጊዜ የሚያቀርቡ ሲሆን አንዳንድ ጊዜ አሁን እሱም ተወዷል እንጂ ሩዝ ያቀርባሉ። መምህር የሆኑት ክርስቲና እንዲህ ይላሉ።
This price increase of bread has reduced me to nothing, my brother.
ማ በቃ እንደሌለ ሰው አሳነሶኛል። አሁን እናት እንደሆንኩና ቤተሰቤን መመገብ እንደምችል ሆኛ አይሰማኝም። ምክንያቱም ምንም ነገር ማቅረብ አልቻልኩም። በእያንዳንዱ ቀን ገንፎ ይጠይቁኛል። ከእንቅልፋቸው እንደተነሱ ዳቦ ይጠይቁኛል።
ከዩክሬን የአዝርዕት ምርቶችን የሚያስመጣው ግሬን ሚለር አሶሲሽን ኦፍ ዚምባብዌ የተባለው ድርጅት ወደ ላይ ለወጣው ዋጋ ተጠያቂ የሚያደርገው የሩሲያና የዩክሬንን ግጭት ነው። ሁለቱም አገሮች 65% የሚሆነውን ስንዴ ለዚምባብዌ የሚያቀርቡ አገሮች ናቸው። ግሬን ሚለር አሶሲሽን ኦፍ ዚምባብዌ ሊቀመንበር የሆኑት ታፋድጇ ሙሳራራ እንዲህ ይላሉ።
And suddenly we woke up with the world without that supply levels.
አንድ ቀን በድንገት ስንነቃ የአቅርቦት እጥረቱን በዚህ መጠን ሆኖ አገኘነው። አሁን ሌሎች ሀገሮችን ማምጣት የምንችልበትን አማራጭ እያየን ነው። አውስትራሊያ እርሻዎች ላይ ከፍተኛ ጉዳት እያደረሰ የጎርፍ አደጋ አለ። አሁን የሚያስፈልገን ስንዴ ከካናዳ ወይንም ከሌሎች ሀገሮች ለማግኘት እየተሞከረ ነው።
ሙሳራራ ጨምረው እንደገለጹት አስቀድሞ ትዕዛዝ የተሰጠበት ስንዴ በዩክሬን ማሪዮፖል ከተማ ከቀረ አሁን ሳምንታትን አስቆጥሯል። የዚምባብዌ የግብርና ማህበረሰብ የተባለው ድርጅት በአገሪቱ የግብርና ልማትን የሚያበረታታ ነው። አሁን በተፈጠረው የስንዴ እጥረት የተነሳ የተፈጠሩ መልካም አጋጣሚዎች መኖራቸውን ይገልጻል። የዚምባብዌ የግብርና ማህበረሰብ ስራ አስፈጻሚ አንድሩ ማቲብሪ ይህን ብለዋል።
And I think this is an opportune time for our farmers to produce more.
ፍሎቻችን ይበልጥ እንዲያመርቱ ጥሩ አጋጣሚ ነው። የመንግስትና የግል ዘርፎች አብረው እንዲሰሩ ስንዴ ማምረት ለሚፈልጉ አርሶ አደሮች ለገበሬ የቅርብ ድጋፍ እንዲሰጡ ያግዛል። እግዚአብሔር የተመሰገነ ይሁንና ዝናቡም ዘግይቶ ስለመጣ ይበልጥ እንድዘጋጅ ረድቷል።
ይህ አይነቱ መልካም ዜና አሁን የተወደደውን ዳቦ ለመግዛት አቅሙ ለሌላቸው እንደ ካዩምባ ተስፋ ሰጪ ነው። በዚምባብዌ አሁን ያሉ አብዛኞቹ የእርሻ ማሳዎች በበቆሎ የተሞሉ ናቸው። ማቲብሪ ይህን የበቆሎ እርሻ ወደ ስንዴ የመለወጡ ነገር በዚምባብዌ አሁን ከተሳካ ብዙ ስንዴ አምርቶ ለሌሎች አገሮች በመሸጥ እጅግ የሚያስፈልገውን የውጭ ምንዛሪ ማግኘት ያስችላል ብለዋል።
ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው የምትከታተሉት። የመጀመሪያው አጋማሽ መሰናዷችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን ያዝነው ንግድና ምጣኔ ሀብት ነው። በኢትዮጵያ የሚታየው የዋጋ ግሽበትና ንረት መዋቅራዊ መፍትሄ ካልተሰጠው በስተቀር በሌሎች እርምጃዎች ሊወገድ የማይችል መሆኑን የኢትዮጵያ ኢኮኖሚ መዋቅራዊ ማነቆዎች፣ የዋጋ ግሽበትና የፖሊሲ አማራጮች በሚል በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ይፋ የተደረገው ጥናት አዘጋጅ ተናገሩ። ጥናቱን ያዘጋጁትና በማህበሩ የምርምርና የፖሊሲ ትንተና ዳይሬክተር እንዲሁም የምጣኔ ሀብት ተመራማሪ መሆናቸውን የገለጹት ዶክተር ደግ የጎሹ በጥናቱ ዙሪያ ማህበሩን በመወከል ሳይሆን የራሳቸውን አስተያየት ሰጥተውናል። ደረጀ ደስታን ያነጋገራቸው
ዶክተር ደግዬ በኢትዮጵያ ውስጥ የኑሮ ውድነቱ እየተባባሰ መምጣቱ፣ የዋጋ ግሽበቱ መጨመሩ በሸማቹም ሆነ በምጣኔ ሀብት ባለሙያዎች በእናንተ አሁን ድረስ እየተነገረ ነው። በዚህ ሁኔታ ውስጥም የኮቪድ በኋላም የሰሜኑ ጦርነትና በርካታ የአገሪቱ አካባቢዎች የሚታየው አለመረጋጋት፣ አሁን ደግሞ የሩሲያና የዩክሬን ጦርነት በሀገር ውስጥ የምጣኔ ሀብት ላይ የሚያሳድረው ተጽዕኖ መኖሩ እየተነገረ ነው። እሱን መሰረት አድርገው አሁን ምጣኔ ሀብቱ ላይ የሚያስተውሏቸው በጥናቱም የተመለከቱት ዋና ዋና መልኮች ምንድን ናቸው?
አሁን ያለውን ወቅታዊ ያለበትን ደረጃ ከዋጋ ንረቱ ብንጀምር በከፍተኛ ደረጃ እየጨመረ ነው አሁንም የቀጠለው። ለዚህ መነሻ ብዙ አሉ። በዋናነት ግን እኛ የሚታዩን ችግሮቹ በጣም ሰፊ መዋቅራዊ ናቸው፣ እንዲሁም ፈርጀ ብዙ ናቸው። በስድስት ልንመድባቸው እንችላለን፣ መሰረታዊ መንስኤዎቹ ማለት ነው። አንደኛው ከአቅርቦት ጋር የሚያያዝ ነው። ቅድም እንዳልኩ መዋቅራዊ ስለሆነ ማለት ነው ከአቅርቦት ጋር እያያዛል። ጥቅል የሀገር ውስጥ አቅርቦት፣ ሁለተኛውም ፍላጎት በኩል ጥቅል የሀገር ውስጥ ፍላጎት አለ፣ ሶስተኛው የሸቀጥ ገበያው፣ አራተኛው የገንዘብ ገበያው የራሱ ብዙ ችግሮች አሉት፣ አምስተኛው መልካም አስተዳደር ወይም ገቨርናንስ የሚባለው እንግሊዝኛ። በዚህ ውስጥ በጣም ብዙ ከፖሊሲ ከህግ ከመሳሰሉ ጋር የሚያያዝ ብዙ ነገሮች አሉ። እንዲሁም አካባቢው ነው፣ የተፈጥሮም ሆነ ማህበራዊ አካባቢው የሚፈጥራቸው ብዙ ምክንያቶች አሉ። በእነዚህ ስድስት ውስጥ በሀሳብ ደረጃ ከአርባ በላይ የሚሆኑ መሰረታዊ መነሻዎች ወይም ሩት ኮዝ የምንላቸው አሉ። እነዚህ ላይ ትንተና አካሂደን እኛ በዋናነት የለየ ነው ስድስት የሚሆኑ ቁልፍ ማነቆዎች ወይም ባይንዲንግ ኮንስትሬንትስ ለኢትዮጵያ ኢኮኖሚ ይረዳሉ የሚላቸውን የለየናቸው አሉ።
የምጣኔ ሀብቱ ባለሙያ ዶክተር ደግዬ በእነዚህ ማነቆዎች የተነሳ የተፈጠሩ ችግሮችና በተለይም የዋጋ ግሽበት መኖሩን እንደሚከተለው ይገልጻሉ።
በእነዚህ ምክንያቶች የተነሳ አሁን ያለው የዋጋ ሁኔታ ተባብሷል። አሁን የካቲት ላይ በፈረንጆች ፌብርዋሪ ወደ 34% ወርሃዊ ዋጋ ግሽበቱ ደርሷል። ጠቅላላው በተለይ ምግብ ደግሞ 42% ደርሷል። በጣም በከፍተኛ ደረጃ እየተባባሰ ነው። ምግብ ያልሆኑ ሸቀጦችም ልክ እንደዚህ። በአጠቃላይ ግን የዋጋ ግሽበቱ ወደ 34% ደርሷል። ምግብ ወደ 42% ደርሷል። ይህ እንግዲህ ቅድም ባልኳቸው መዋቅራዊ ችግሮች የሚነሳ ነው። አሁን ደግሞ እንደተባለው የሌሎች ደግሞ የውጭ ሾኮች ወይም ችግሮች፣ ግጭቶች እንደ ራሽያ ዩክሬን ግጭት ሲነሳ ችግሩን የበለጠ ለኛ ከፍ ያደርገዋል።
በዋናነት የኢትዮጵያ መንግስት እነዚህን ችግሮች ለማስተካከል ከፈለገ ሁሉም ነገር ላይ ከማተኮር ይልቅ ጊዜ፣ ሀብትና ገንዘብ ውስን ስለሆነ እነዚህ ቁልፍ ችግሮች ለይቶ እነሱ ላይ ማተኮር ያለበት መሆኑን የሚገልጻሉ። ለምሳሌ መሰረታዊና መዋቅራዊ ከሆኑ ችግሮች መካከል ከመሬት አቅርቦትና መብት ጋር የተያያዘውን እንደሚከተለው ያብራራሉ።
አንደኛው የመሬት አቅርቦትና መብት ጋር የተያያዘ ነው። ይሄ በጣም ወሳኝ ጉዳይ ምንድነው? እዚህ ጋር ቁልፍ ችግር ያለው ምንድነው? የመሬት አቅርቦትና መብት ጋር የተያያዘ ስለሆነ እንደምታውቀው መሬት ለግብርና በለው፣ ለኢንዱስትሪ በለው፣ ለመኖሪያ በለው ዋነኛው የመብት ግብአት ነው። ለዚህ ያለው አቅርቦትና መብት ውስን ከሆነ ነገሩ እየተባባሰ ሄዶ ዋነኛውን ግብአት ቆልፈ ቁጭ እስካረከው ድረስ ምርትና ምርታማነት ይቆማል ወይም እየቀነሰ ይሄዳል። የሀገር ውስጥ አቅርቦት በጣም ይቀንሳል፣ ለውጭ ኤክስፖርት የምታደርገው በጣም ይቀንሳል። ስለዚህ አቅርቦትና ፍላጎት ስለማይጣጣም በከፍተኛ ደረጃ ዋጋ የሚጨምር ይጠበቃል። ይሄ በመረጃ ያረጋገጠ ነው። ስለዚህ አንዱ መፍትሄ ምንድን ነው ማለት ነው? ሪላክስ ማድረግ ወይም ይህንን ማፍታት ያስፈልጋል። ትልቁ ማነቆ መፍታት።
ይህ ሲባል ግን መሬት የመንግስት ይሁን ወይስ የግል ከሚለው አወዛጋቢ ጉዳይ ጋር የተያያዘ አለመሆኑን ዶክተር ደግዬ ይናገራሉ።
በምን መልክ ነው አሁን ይህ ሲባል መሬት የግል ይሁን የመንግስት ይሁን የሚለው ጋር አይመጣም። እንዴት አድርገን መሬትን በብዛት እና በተሟላ መንገድ ለቤተሰቦች፣ ለግለሰቦች፣ ለተቋማት፣ ለመሳሰሉ በደንብ አቅርበን ምርትና ምርታማነትን እንዴት እንጠቀማለን? ይህንንም ወሳኝ የሀገራችንን ግብአት እንዲሁም በጣም በቂ አለን የምንለው ግብአት በአግባቡ ተጠቅመን ምርትና ምርታማነት እንዴት እናሳድጋለን የሚለው የመጀመሪያው ነገር ይህንን ለይተናል።
ሌላው ለዋጋ ግሽበቱ ቁልፍ መንስኤ የሆነውን የምርት አቅርቦት ለማሳደግ የሰው ኃይል እና የቴክኖሎጂ ችግሮች መኖራቸውን ዶክተር ደግዬ እንደሚከተለው ያብራራሉ።
ሌላኛው ከፈጠራ ከኢኖቬሽን ጋር የተያያዘው በተለይ የሰለጠነ የሰው ኃይል እና ቴክኖሎጂ የመጠቀም እንትናች በጣም ውስን ነው። እንደ ግብዓት የምንጠቀመው የሰው ኃይላችን የሰለጠነ አይደለም። ቴክኖሎጂውንም በብዛት ለማስመጣት ከፍተኛ የሆነ የውጭ ምንዛሪ ማነቆ ስላለብን እነሱ ላይ በጣም ትኩረት መስጠት እንዳለብን ተገንዝበናል። ስለዚህ ይህንን እንዴት ይፈታል የሚለው ችግሩ ከታወቀ በኋላ የፖሊሲ አቅጣጫ ወይም ምንድን ነው ለውጥ የሚያስፈልገው ሪፎርም የሚያስፈልገው ለዚህ አንዳንድ ምንድን ነው መለየት እንችላለን።
በገንዘብ ልውውጡ ገበያ ላይ ላለው ግሽበት አስተዋጽኦ አድርገዋል ካሉት ውስጥ የተቀማጭና የብድር የወለድ አጠቃቀምና አወሳሰን ፖሊሲ መሆኑን ባለሙያው ይገልጻሉ።
በገንዘብ ገበያ ውስጥ ያለው ኢንተረስት ሬት የማበደሪያም የማስቀመጫም የመቆጠቢያም ማለት ነው። ሪል ኢንተረስት ሬት ይባላል በእንግሊዝኛ። የሁለቱ ልዩ ዋጋ ግሽበት በገበያ ዋጋ ላይ ያለው እና በመቆጠቢያ ወለድ ያለው ልዩነት ሪል ኢንተረስት ሬት ነው የሚባለው። ዞሮ ዞሮ ግን የቁጠባ የወለድ መጠን እና የማበደሪያ የወለድ መጠን በከፍተኛ ደረጃ ከገበያ ጋር የማይሄዱ ስለሆነ በከፍተኛ ደረጃ እንትን አድርገው ተጽዕኖ አሳድረዋል ምርትና ምርታማነት ላይ። በእርግጠኝነት የለየነው ነገር ምንድን ነው? የብድር ምጣኔን በጣም የቁጠባ ምጣኔ በጣም በከፍተኛ ደረጃ መጨመር እንደሚያስፈልግ አይተናል። የማበደሪያ ምጣኔ ግን መቀነስ ያስፈልጋል። ዞሮ ዞሮ ግን ፖዘቲቭ የሆነ ከዜሮ በላይ የሆነ እውነተኛ የምጣኔ የወለድ ምጣኔ እንዲኖር በገበያ መካከል
አሁን ባለው የወለድ አጠቃቀም ሁኔታ ሰዎች ገንዘባቸውን በባንክ ሊያስቀምጡ የሚችሉበት ሁኔታ የለም ያሉት ዶክተር ደግዬ ከዋጋ ግሽበቱ ጋር የተያያዘበትን ሁኔታ እንደሚከተለው ይገልጹታል።
አሁን ባለው ሁኔታ ወደ 34% ገብቷል ግሽበቱ የዋጋ ንረቱ ወርሃዊ። ያለው ኢንተረስት ሬት የማበደሪያ ወይም የማስቀመጫ ብታቀናንሰው ከ25% በላይ ነገቱ ማለት ነው። ከዜሮ በታች 25% ነው። ስለዚህ ማንም ሰው ገንዘቡን ወደ ባንክ ሊያስቀምጥ አይችልም። አብዛኛው ገንዘብ በገበያ ላይ እስካለ ድረስ የሚቀጥለው ይሄ ዋጋ ግሽበቱን እያባባሰው እንደሚሄድ ነው የሚታወቀው።
አድማጮቻችን፣ ዶክተር ደግዬ ለዋጋ ግሽበቱ መንስኤና አባባሽ ናቸው ያሏቸው ነገሮች እነዚህ ብቻ አይደሉም። ከእሳቸውም ጋር ያደረግነው ውይይት በዚህ አላበቃም። የሌሎችንም ባለሙያዎች አስተያየት በማከል ተከታዩን ዝግጅት በሚቀጥለው ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በፕሮግራማችን ላይ አስተያየት ወይም ጥቆማ አላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሪያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ፕሮግራማችንን እያጠናቀቅን ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አዲስ የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የ2021 የሀገሮች የሰብአዊ መብት አያያዝ ዓመታዊ ሪፖርት እንደሚያሳየው አምባገነንነትና የበረታ ጭቆና የተንጸባረቀባቸው በሰው ሕይወትና በሰብአዊ መብቶች ላይ ከፍተኛ ጉዳት ያደረሱ አሳሳቢ ዝንባሌዎች በብዙ የዓለም ክፍሎች አሁንም ቀጥለዋል ሲል የዕለቱ ርዕሰ አንቀጽ ይንደረደራል። የሩሲያ መንግስት በዩክሬን እያካሄደ ያለውን ጭካኔ የተመላበት ጦርነት የመሰለ የከፋ የሰብአዊ መብት አያያዝ ግን የታየው ከዚያ ውጪ በሌሎች ጥቂት አካባቢዎች ብቻ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዓመታዊው የሰብአዊ መብት ግምገማ ሪፖርት ይፋ በተደረገበት ስነ ስርዓት መክፈቻ ባሰሙት ንግግራቸው የጠቆሙትን በማስታወስ ለዚህም አይነተኞቹ ማሳያዎች ባለፉት ቅርብ ሳምንታት እድሜ ውስጥ የክሬምሊን የጥፋት ኃይሎች ያሏቸው የሩሲያ ወታደሮች ይዘዋቸው ወይም ከቧቸው በቆዩባቸውና መጨረሻውም ወደ ኋላ እንዲያፈገፍጉ በተደረጉባቸው ከተሞች የፈጸሟቸውን መጠነ ሰፊ የጭካኔ ድርጊቶች ያረጋገጡ ብዛት ያላቸው ማስረጃዎች ናቸው ማለታቸውን አውስቷል።
We see what this receding tide is leaving in its wake. The bodies, hands bound.
እየረገበ ያለው ማዕበል ትቶት የሄደውን በየጎዳናው ወዳድቆ የቀረ የሰውነት አካል፣ እንደታሰሩ የነበሩ እጆች በውስጣቸው ከተጠለሉ ሲቪሎች ጋር ወደ ፍርስራሽነት በተቀየሩ የቲያትር ቤቶች፣ የባቡር ጣቢያዎችና የመኖሪያ ህንጻዎች ላይ የደረሰውን ውድመት ሁሉ እናያለን። ዙሪያቸውን ተከበው በቆዩ ከተሞች ውስጥ የነበሩ ሰላማዊ ዜጎች በረሃብና እጅግ በበረታ ቅዝቃዜ ሳቢያ ለልፈት ሲዳረጉ፣ አስገድዶ የመደፈር ጥቃት የተፈጸመባቸው ሴቶች ስለደረሰባቸው በደል የሰጧቸውን የምስክርነት ቃላት እንሰማለን።
ይሁን እንጂ ዩክሬን ከባድ የሰብአዊ መብት ጥሰት የሚፈጸምባት ብቸኛዋ ስፍራ የመሆን እድሏ ግን ከእውነታው በእጅጉ የራቀ ነው ሲል ርዕሰ አንቀጹ ይቀጥላል። መንግስታት ድንበር ተሻግረው ነቃፊዎቻቸውን የጥቃታቸው ኢላማ ሲያደርጉ የሚታዩበትና ከጊዜ ወደ ጊዜም እያደረ እየጨመረ የመጣበት አዝማሚያ መኖሩን አስመልክቶ ብሊንከን የተናገሩትን አስታውሷል።
Over the last year alone, Iranian intelligence agents plotted to kidnap an Iranian-American journalist from her home.
ባለፈው ዓመት ብቻ የኢራን የደህንነት ሰራተኞች አንዲት ኢራናዊት አሜሪካዊት ጋዜጠኛ በምትኖርባት የኒውዮርክ ከተማ ብሩክሊን ከተባለው ክፍለ ከተማ ለማገት አሰሩ። የአሳድ መንግስት በበኩሉ በዜጎች ላይ በፈጸማቸው የጭካኔ አድራጎቶች የቀድሞ የሶሪያ ባለስልጣናትን ተጠያቂ ለማድረግ የጀርመን ፍርድ ቤቶች ለያዙት ጥረት ትብብር ያሳዩ ሶሪያውያንን ሲያስፈራራ፣ የቤላሩስ የሉካሼንካ ገዢ አካል ኢላማው ያደረገውን አንድ ነጻ ጋዜጠኛ ለመያዝ ሲል የዓለም አቀፍ የንግድ አውሮፕላን በረራ መስመር አስገድዶ አቅጣጫ እስከ ማስቀየር ድረስ ሲሄድ ተስተውሏል።
መንግስታት በአገር ውስጥ አያሌ ተቺዎችን የሚያስሩበት ዝንባሌም በአሁኑ ወቅት ቁጥራቸው ከአንድ ሚሊዮን በላይ የሚሆኑ የፖለቲካ እስረኞች በ65 አገሮች ውስጥ ታስረው እንዲገኙ ማድረጉን ያመለከተው ርዕሰ አንቀጽ የቻይና መንግስት የዘር ማጥፋት የፈጸመባቸው የሚበዙት የዊገር እስልምና እምነት ተከታዮች የሚኖሩባት የሺንጂያንግ ክፍለ ግዛት፣ ሌሎች የዳህጣን ማህበረሰብ አባላት እንዲሁም መሰረታዊ ነጻነት እየተሸረሸረ ያለባት ሆንግ ኮንግ በተጨማሪም በቲቤት ላይም የተቀነባበረ ስራ ይካሄዳል ብሏል። በአፍጋኒስታንም ታሊባን ያቺን ሀገር በተቆጣጠረበት ወቅት የደረሰው የሰብአዊ ቀውስና ተግባራዊ ያደረጉት ፖሊሲያቸው ለሁሉም አፍጋናውያን ይልቁንም ደግሞ በአዋቂ ሴቶችና በታዳጊ ሴቶች ሰብአዊ መብቶች ላይ ከፍተኛ ተጽዕኖ አሳድረዋል ያለው ርዕሰ አንቀጽ በኢትዮጵያ ግጭት ደግሞ ጎረቤት ኤርትራን ጨምሮ ሁሉም ወገኖች እጅግ የከፉ የመብት ጥሰቶችን ፈጽመዋል ሲል ከሷል። የሰብአዊ መብቶች ዓለም አቀፍ መብቶች ናቸው። የትኛውም አገር ዜጎች፣ የትኛውም ዘውግ፣ ዘር፣ ጾታ፣ የአካል ጉዳተኝነትና እድሜ፣ ማንም ይሁን ምን፣ ሰዎች እነኚህን መብቶች የማግኘት መብት አላቸው ያሉት ብሊንከን ለዚህም ነው አገሮች የሰብአዊ መብት ረገጣ አስፈጽሙና እንዲሁም ዲሞክራሲያዊ መርሆችን የሚያፈርሱትን ተጠያቂ ማድረጓን ተቀጥላለች ያሉትን ጠቅሶ ርዕሰ አንቀጹ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የምሽቱ መሰናዷችን በዚሁ ተጠናቀቀ። በቅንብሩ አብሮኝ ከቆየው ኤልያስ አስማረ እንዲሁም ዋና አዘጋጅ ሰለሞን አባተ ጋር ሳስተናግዳችሁ አመሸሁት። ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ። Thank you.